ሰላም እንደምናመሻችሁ የጋቢና ፊ አድማጮች የዕለተ ረቡዕ ጥቅምት 24 2014 ዓመተ ምህረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። በዛሬው ምሽት ዝግጅታችን በኢትዮጵያ ወቅታዊ ጉዳዮች ዙሪያ የተጠናከሩ መሰናዶችን ወደ እናንተ እናደርሳለን። ከነዚህ መካከል ትላንት በኢትዮጵያ የታወጀውን የአስቸኳይ ጊዜ አዋጅ እንቃኛለን።
የሽብር ቡድኖችን የሚያበረታታ ሰላማዊ ዜጎችን የሚያሸብር ንግግር በማንኛውም መንገድ ማድረግ ወይም ማሰራጨት የተከለከለ ነው።
ቀደም ሲል የሰማችሁት የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአስቸኳይ ጊዜ አዋጁ ዙሪያ ከተናገሩት የተቀነጨበውን ነው። ዝርዝር ዘገባ ይኖረናል።
ወደፊትስ የገበያው የስራ ማርኬት ምን ይመስላል? ስራ የሚባል ነገር ካለ ወይ? ሀገሪቱ እንዴት ነው የምትቀጥለው? ሀገሩ ትሆናለች ወይ የሚለው ነገር ያሳስበኛል እንደ ማንኛውም ዜጋ። ከዛም በላይ ደግሞ ያው ነገ ጠዋት ተመርቆ ወደ ስራ መግባት እንደሚፈልግ ተማሪ ማለት ነው።
አሁን ደግሞ የሰማችኋት በጸሎት ከፈለኝ ትባላለች። የአዲስ አበባ ዩኒቨርሲቲ ተማሪ ናት። በኢትዮጵያ እየተካሄደ ያለው ጦርነት በነዋሪዎች ላይ እያሳደረ ያለውን ጫና በተመለከተ አስተያየቷን አካፍላናለች። የሌሎች ወጣቶችንም ሀሳብ የያዘው ዝግጅት በምሽቱ ተካቷል። አብራችሁን ከመሻችሁ ሌሎች ጥንቅሮችም ይኖሩናል። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሀብታሙ ስዩም ያሰማናል።
አመሰግናለሁ ስመኝሽ። በሰሜን ኢትዮጵያ በውጊያ ላይ የሚገኙ ሁሉም አካላት የጦር ወንጀል ተብሎ ሊወሰዱ የሚችሉ የመብት ጥሰቶችን መፈጸማቸውን የተባበሩት መንግስታት ድርጅት በዛሬው ዕለት አስታውቋል። የድርጅቱ የሰብአዊ መብት ከፍተኛ ኮሚሽነርና የኢትዮጵያ ሰብአዊ መብት ኮሚሽን በጥምር ያቀረቡት ሪፖርት አንድ ዓመት ያስቆጠረውን ጦርነት አብዛኛ ክፍል አካሏል። በጦርነቱ ላይ የተሳተፉት የትግራይ ኃይሎች፣ የኢትዮጵያ ጦር እንዲሁም አጋሮች የሆኑት የኤርትራ ጦርና የአማራ ክልል ኃይሎች ሁሉም ወገኖች ሰላማዊ ሰዎችን በማሰቃየትና በመግደል የቡድን አስገድዶ መድፈር በመፈጸምና ብሔርን መሰረት ባደረገ እስር ክስ ቀርቦባቸዋል። ሪፖርቱ የ269 ሰዎችን ምስክርነት አካቷል። በርከት ያሉት በኤርትራ ጦር የጦር መንደሮች ውስጥ ደረሱ የተባሉ የአስገድዶ መድፈርና የመቆራረጥ ድርጊቶችን ዝርዝር ይዘዋል። በሪፖርቱ ላይ የተጠቀሱ የመብት ጥሰት ግኝቶች ለሕጋዊ እርምጃ መሰረት ሊሆኑ እንደሚችሉ ለጊዜው ግልጽ አልሆነም። ኢትዮጵያና ኤርትራ የዓለም አቀፉ ወንጀል ፍርድ ቤት አባል ባለመሆናቸው ፍርድ ቤቱ ስልጣን የለውምና። ዘገባውን ያደረሰን ሮይተርስ በሪፖርቱ ዙሪያ በጦርነት ውስጥ የተሳተፉ አካላትን ምላሽ ለማግኘት ያደረገው ጥረት አለመሳካቱን ጠቁሟል። ኢትዮጵያ ውስጥ ሁከት መበርታቱና የአስቸኳይ ጊዜ አዋጅ መታወጁ የተባበሩት መንግስታት ድርጅት ዋና ጸሐፊን እጅግ አብዝቶ እንደሚያሳስባቸው ቃል አቀባያቸው አስታውቀዋል። የኢትዮጵያ አለመረጋጋትና ስፋት ያለው አካባቢዋ ጉዳይም አሳሳቢ መሆኑ ቃል አቀባዩ ተናግረዋል። በጸብ መፈላለጉ ፈጥኖ እንዲቆም፣ እርዳታ ለሚያስፈልጋቸው ሕይወት አድን ድጋፍ ባልተገደበ ሁኔታ መድረስ እንዲችል፣ ለቀውሱ መፍትሄ ለማግኘትና በመላ ሀገሪቱ ሰላምና መረጋጋት ለማስፈን የሚያስችል መሰረት ለመጣል አቃፊ ብሔራዊ ንግግር እንዲካሄድ ዋና ጸሐፊው እንደሚጠይቁ ቃል አቀባያቸው ስቴፈን ዲያሪች አመላክተዋል። ፕሬዚደንት ጆ ባይደን ለዩናይትድ ስቴትስ ኮንግረስ በጻፉት የቅድ ማሳወቂያ ደብዳቤ ላይ ኢትዮጵያ ጊኒንና ማሊን ከአፍሪካ እድገት እድል ድንጋጌ አጓ አባልነት ለመሰረዝ ያላቸውን ፍላጎት አሳውቀዋል። ባይደን በደብዳቤያቸው ላይ ይህንን እርምጃ የሚወስዱት ኢትዮጵያ ጊኒና ማሊ በድንጋጌው አንቀጽ 104 ላይ የተቀመጡ የአባልነት ቅድመ ሁኔታዎችን ባለማሟላታቸው እንደሆነ ገልጸዋል። ኢትዮጵያ ዓለም አቀፍ እውቅና የተሰጣቸውን የሰብአዊ መብቶችን መጣሷ፣ ጊኒ የህግ የበላይነት እንዲከበርና ፖለቲካዊ ብዝሃነት ለማስፈን የሚያበቃ ተከታታይ መሻሻል አለማሳየቷ፣ ማሊ ዓለም አቀፍ እውቅናን ባገኙ የሰብአዊ መብቶች ላይ ለሚደርሱ ጥሰቶች እልባት ባለመስጠቷ፣ የህግ የበላይነት እንዲከበር፣ ፖለቲካዊ ብዝሃነት እንዲሰፍን፣ ዓለም አቀፍ እውቅና ያገኙ ሰራተኞች መብቶች እንዲከበሩ የሚያስችሉ ተከታታይ መሻሻሎችን ባለማሳየቷ እርምጃው እንደሚወሰድ ደብዳቤው ያትታል። ከሶስቱም ሀገራት መንግስታት ጋር ጠበቅ ያሉ ንግግሮች ቢደረጉም መንግስታቱ ግን መከበር ያለባቸውን የድንጋጌው ቅድመ ሁኔታዎች በተመለከተ መፍትሄ ማቅረብ እንደተሳናቸው በደብዳቤው ላይ ተገልጿል። በዚህ ምክንያት ከመጪው የጎርጎሳውያኑ ጥር 1 2022 ጀምሮ ከድንጋጌው ተጠቃሚ የሰሃራ በታች ሀገራት ዝርዝር ውስጥ እንደሚሰረዙ ተነግረዋል። ላለፉት 21 ዓመታት በየዓመቱ በመቶ ሚሊዮኖች ዶላር የሚገመት ሸቀጥ ወደ ዩናይትድ ስቴትስ ካለቀረጥ በመላክ የድሉ ተጠቃሚ ከነበሩት ሀገራት መካከል አንዷ የሆነችው ኢትዮጵያ ዩናይትድ ስቴትስ እዚህ እርምጃ ላይ ብትደርስ ሊከተል የሚችለውን አሉታዊ ውጤት በማንሳት ውሳኔውን እንድታጤን በተለያዩ ባለስልጣናቶቿ በኩል ስታሳስብ ቆይታለች። በግላስኮ ስኮትላንድ በመደረግ ላይ ባለው የአየር ንብረት ጉባኤ ላይ አፍሪካዊ ሀገራት የአየር ንብረት ለውጥን ጫና እንዲቋቋሙ ለማስቻል የበለጸጉ ሀገራት በቢሊዮኖች የሚቆጠር ዶላር ለመስጠት የገቡትን ቃል አለማክበራቸውን ጠቅሰው ወቀሳ አሰምተዋል። የዓለም ሀብታም ሀገራት ቡድን የሆነው ቡድን 20 ወይም G20 ወደ ከባቢ አየር ከሚለቀቀው ጋዝ መጠን የ80% ምንጭ ነው። ተመራማሪዎች እንደሚሉት በአየር ንብረት ለውጥ ምክንያት በእጅጉ እየተሰቃዩ የሚገኙት በተለይ በአፍሪካ አህጉር የሚገኙ ለሀገራት ናቸው። ሀብታም ሀገራት በ2009 የጎርጎሳውያኑ ዓመት ሀገራቱ የአየር ንብረት ለውጥ ጫናዎችን ለመቋቋም የሚያስችላቸው በየዓመቱ $100 ቢሊዮን ለመስጠት ቃል ገብተው ነበረ። ይሁንና ይህንን የማስፈጸሚያ ጊዜው በጉባኤው መጀመሪያ ላይ ወደ 2023 ዓ.ም ተገፍቷል። ትናንት በነበረው ጉባኤ ላይ አፍሪካዊ መሪዎች ብስጭታቸውን አሳይተዋል። የጋናው ፕሬዚደንት ናኖ አዶ አኮ ኡፎ ተስፋ ቆርጠናል ሲሉ ተሰምተዋል።
አድማጮች፣ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን እና የኢትዮጵያ ሰብአዊ መብት ኮሚሽን በኢትዮጵያ ውስጥ በግጭት ውስጥ በተሳተፉ ወገኖች ሁሉ ተፈጽመዋል የተባሉ የሰብአዊ መብት ረገጣዎች ዙሪያ በጋራ ሲያካሂዱት የቆዩትን ምርመራ አጠናቀው ዛሬ ባቀረቡት ሪፖርት በሁሉም ወገኖች ማንነትን መሰረት ያደረጉ ጥቃቶች ቢፈጸሙም የዘር ማጥፋት መፈጸሙን የሚያሳይ መረጃ ግን እንዳላገኙ አስታውቀዋል። ሪፖርቱ ከሁሉም በግጭቱ የተሳተፉ ወገኖች ሰላማዊ ሰዎችን በማሰቃየትና በመግደል የቡድን አስገድዶ መድፈር መፈጸምና ብሔርን መሰረት ያደረገ እስር በመፈጸም ወንጀል ተጠያቂ የሆኑ ሰዎች ለፍርድ መቅረብ እንዳለባቸውም አመልክቷል። ምርመራው በተደረገበት ወቅት ከኢትዮጵያ መንግስት ሙሉ ትብብር መደረጉን የሚገልጸው ሪፖርት ከኤርትራ ግን ምንም አይነት ምላሽ ማግኘት እንዳልቻለም ጠቅሷል። ሪፖርቱን ተከትሎ ምላሽ የሰጠው የኢትዮጵያ መንግስት በበኩሉ የመንግስታቱ ድርጅትና የኢትዮጵያ ሰብአዊ መብት ኮሚሽን በትግራይ ክልል ተፈጸመ ያሉትን ሰብአዊ መብት ጥሰት ሪፖርት በጥቅሉ እንደሚቀበለው ያስታወቀ ቢሆንም በአንዳንድ ዝርዝር ጉዳዮች ላይ ቅሬታ እንዳለው ገልጿል። ተፈጸሙ የተባሉትን የመብት ጥሰቶች የሚመረምር ግብረ ኃይል እንደሚያቋቁምና ወንጀል ፈጻሚዎቹን ለሕግ እንደሚያቀርብም ተናግሯል። በሌላ በኩል የትግራይ ክልል ፕሬዝዳንት አማካሪ አቶ ጌታቸው ረዳ ትላንት በትዊተር ገጻቸው ባሰፈሩት መልእክት የኢትዮጵያ ሰብአዊ መብት ኮሚሽን በምርመራው ላይ መሳተፉ የሪፖርቱን ተአማኒነት ውድቅ ያደርገዋል በማለት ሪፖርቱን እንደማይቀበሉት ተናግረዋል። የምርመራውን ግኝት ያቀረቡት የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሼል ባቸሌት በግጭት ውስጥ እየደረሱ ያሉ መብቶች ጥሰቶች ዙሪያ የሚደረገው ምርመራ በገለልተኛ ወገን መካሄዱን እንዲቀጥል ምክረ ሀሳብ ያቀረቡ ሲሆን ከዚህ በኋላ ሁሉም ወገኖች ተጨማሪ ጥቃቶችን ከማድረግ እንዲቆጠቡም አሳስበዋል። አድማጮች፣ እየሰማችሁት ያላችሁት የአዲሱ ትውልድ ድምጽ የሆነውን ጋቢና ቪኦኤ ነው። ወደ ቀዳሚው ዝግጅታችን እናልፋለን። በኢትዮጵያ ትላንት አመሻሹን ጀምሮ ተግባራዊ መደረግ የጀመረ አዲስ አስቸኳይ ጊዜ አዋጅ ታውጇል። በሀገሪቱ ላይ የተደቀነን አደጋ ለመከላከል ሲባል መታወጁ በተነገረው ሕግ መሰረት በርከት ያሉ መብቶች ላይ እገዳ ተጥሏል። ቀዳሚው ዝግጅታችን የአዋጁን ይዘት በወፍ በረር ያስቃኘናል። ሀብታሙ ስዩም ያቀርበዋል።
ኢትዮጵያ ትናንት አመሻሹን ጀምሮ መተግበር የጀመረ አስቸኳይ ጊዜ አዋጅ አውጃለች። አዋጁ በሀገር ህልውናና ሉዓላዊነት ላይ የተደቀነን አደጋ ለመከላከል የወጣ አዋጅ ቁጥር 5/2014 የሚል ስያሜ ተሰጥቶታል። በመጀመሪያ አዋጁን ለማውጣት ለምን አስፈለገ? ትናንት አመሻሹን በሀገሪቱ ብሔራዊ ቴሌቪዥን ብቅ ብለው ማብራሪያ የሰጡት የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ይህንን ይላሉ።
ሁላችንም እንደምንረዳው አሁን ባለንበት ነባራዊ ሁኔታ ውስጥ ከፍተኛ የሆነ አደጋ በሀገር ህልውና ላይ፣ በሀገር ሉዓላዊነት ላይ፣ በሀገር የግዛት አንድነት ላይ ተደቅኗል። ይህ አደጋ መደበኛ በሆነው የህግ ማስከበር ስርዓትና አካሄድ ብቻ በበቂ ሁኔታ ምላሽ ሊሰጠው የሚቻል በበቂ ሁኔታ ልንቆጣጠረው የምንችል ባለመሆኑ ጠንከር ባለ በተደራጀ ሁኔታ የጸጥታና የደህንነት ተቋማት እንዲሁም ዜጎችም በመተባበርና በመቀናጀት የተደቀነውን አደጋ ለመቀልበስ ይችሉ ዘንድ ምቹ ሁኔታ ለመፍጠርና የህግ ማዕቀፍ እንዲኖር ለማድረግ የጸደቀ አዋጅ ነው።
ይህን አዋጅ በበላይነት የሚመራና የሚያስፈጽም የአስቸኳይ ጊዜ አዋጅ መምሪያ እዝ መቋቋሙም ተነግሯል። ይሄ እዝ በጦር ኃይሎች ኤታማዦር ሹም የሚመራ ተጠሪነቱም ለጠቅላይ ሚኒስትሩ እንደሆነ ታውቋል። እዙ በመላ ኢትዮጵያ ላይ ቀጣይ እርምጃዎችን ሊወስድ ስልጣን እንዳለው ተነግሯል።
አንደኛ፣ ይህ እዝ በየተኛውም የሀገሪቱ ክፍል መከላከያ ኃይልን ወይም የተኛውንም ሌላ የጸጥታ አካል የክልልም ሆነ የፌዴራል በማሰማራት ሰላምና ጸጥታ እንዲያስከብሩ ትዕዛዝ መስጠት ይችላል። በተጨማሪም ይህ እዝ እድሜያቸው ለወታደራዊ አገልግሎት የደረሱና የጦር መሳሪያ የታጠቁ ዜጎች ወታደራዊ ስልጠና እንዲወስዱ፣ ወታደራዊ ግዳጅ እንዲቀበሉ ሊያዝ ይችላል። ይህንን ትዕዛዝ ደግሞ ተግባራዊ ለማድረግ በተለያየ ምክንያት ተግባራዊ ለማድረግ የማይችሉ ከሆነ ደግሞ በአማራጭ ትጥቃቸውን ለመንግስት ጊዜያዊነት እንዲያስረክቡ ሊያዝ ይችላል። በተጨማሪም የአስቸኳይ ጊዜ አዋጅ መምሪያ እዙ በመላው ሀገሪቱም ይሁን በከፊል በተወሰኑ በተመረጡ ቦታዎች በተለይም በከተማዎች አካባቢ የሰዓት እላፊ ገደብ መወሰንና ተፈጻሚ ማድረግ ይችላል።
ከዚህ በተጨማሪ ማናቸውም የመገናኛና የመጓጓዣ አገልግሎቶች እንዲዘጉ የማድረግ፣ ምክንያታዊ ጥርጣሬ ባለበት ሁኔታ ያለ ፍርድ ቤት ትዕዛዝ ግለሰቦችን በቁጥጥር ስር ማድረግ፣ ፍተሻ የማከናወን ስልጣን እንዳለውም ዶክተር ጌዲዮን ተናግረዋል። በህገ መንግስቱ በተደነገጉ የተወሰኑ መብቶች ላይም ገደብ እንደተጣለ ከማብራሪያቸው ተረድተናል። የተወሰኑትን ገደቦች እንስማ።
አዋጁን ወይም የአስቸኳይ ጊዜ አዋጅ መምሪያ እዙን እንቅስቃሴና አላማ የሚቃረን የሚቃወም ለሽብር ቡድኖች ዓላማ መሳካት አስተዋጽኦ የሚያደርግ የሽብር ቡድኖችን የሚያበረታታ ሰላማዊ ዜጎችን የሚያሸብር ንግግር በማንኛውም መንገድ ማድረግ ወይም ማሰራጨት የተከለከለ ነው። እንዲሁም በየትኛውም መንገድ በቀጥታም ሆነ በተዘዋዋሪ ለሽብር ቡድኖች የገንዘብ፣ የመረጃ፣ የቁስም ሆነ የሞራል ድጋፍ ማድረግ የተከለከለ ነው። እንዲሁም የአስቸኳይ ጊዜ አዋጅ መምሪያ እዙ በተዋረድ ውክልና ከሰጣቸው አካላት ፈቃድ ውጪ ማንኛውንም የአደባባይ ስብሰባ ወይም ሰላማዊ ሰልፍ ማድረግ የተከለከለ ነው። በተጨማሪም ከመከላከያ፣ ከፌዴራል ፖሊስ ወይም ሌሎች የክልል የጸጥታ አካላት ወይም እነሱ ፈቃድ ከሰጧቸው የጸጥታ አካላት እውቅናና ፈቃድ ውጪ ማንኛቸውንም የጦር መሳሪያ ይዞ መንቀሳቀስ የተከለከለ ነው።
እስከ አዋጁ መጠናቀቂያ ድረስ የዳኝነት አካሉ ስልጣን እንደማይኖረው ተነግሯል። በአስቸኳይ ጊዜ አዋጁ ላይ የተቀመጡ ሕጎችን የሚጥሱ ከረር ያለ ቅጣት እንደሚጠብቃቸውም ታውቋል። የወጡ መመሪያዎችን ተላልፎ የተገኘ ሰው እንደ ጥፋቱ ቅለትና ክብደት ከሶስት ዓመት እስከ 10 ዓመት እስር ሊቀጣ እንደሚችል በአዋጁ ክፍል 4 አንቀጽ 9 ላይ ተደንግጓል።
እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለት ወደ እናንተ የሚደርስ የአዲሱ ትውልድ ድምጽ ነው። ወደ ተከታዩ ፕሮግራማችን እናልፋለን። በሰሜን ኢትዮጵያ እየተካሄደ ያለው ውጊያ ከጀመረ 1 ዓመት የሞላው ሲሆን በሀገሪቱ ላይም ሰፊ የሆነ ማህበራዊ፣ ምጣኔ ሀብታዊና የስነ ልቦናዊ ጫና እያሳደረ ይገኛል። ጦርነቱ በየጊዜው እየተስፋፋ የሄደ ሲሆን በትላንትናው ዕለትም የኢትዮጵያ መንግስት በመላ ሀገሪቱ ተግባራዊ የሚደረግ የአስቸኳይ ጊዜ አዋጅ አውጇል። ይህንን ዓመት ያስቆጠረ ጦርነትና አዋጁ በነዋሪዎች ላይ የሚያደርሰውን ተጽዕኖ በተመለከተ ኤደን ገረመው ከሶስት ወጣቶች ጋር ቆይታ አድርጋ ተከታዩን አሰናድታለች።
ከተጀመረ ልክ 1 ዓመት የሞላው የሰሜኑ ኢትዮጵያ ግጭት እየተስፋፋ መጥቶ ኢትዮጵያ እንደ ሀገር የአስቸኳይ ጊዜ አዋጅ እንድታወጅ አድርጓታል። በዚህ ሁሉ ውስጥ በተለያዩ አካባቢ ያሉ ወጣቶችም ግራ መጋባትና ጭንቀት ውስጥ መሆናቸውን ይናገራሉ። ይግዛው አባዬ የ26 ዓመት ወጣት ሲሆን በምህንድስና ተመርቆ ስራ ከጀመረ ገና 1 ዓመቱ ነው። ነዋሪነቱ በጎንደር ዙሪያ ሲሆን ጦርነቱ ስላስከተለበት ጫና እንዲህ ይላል።
የጦርነቱ መስፋፋት ረሃብ እንዲኖር አድርጓል። በቃ በየቦታው በሁለቱም ክልል ያሉ ሰዎች እንዲሁም በሶስቱም አላሁን እሱ ያሉ ሰዎች አሁን በጣም በረሃብ ይሰቃይናለ። አሁን ያነ በጣም አስቸጋሪ ነው። በቃ ያው ሞትም ይኖራል ብዙ ረሃብ ምክንያት ጠዋቱ ምክንያት ሞት ምናምን ይኖራል። ያን ነገር ነው የሚያሳስበው። ካሁን በቃ ሁሉም ነገር በጣም ተወደዋል። ሽንኩርት እንኳን አሁን 50 ብር ግብታል የተባለው ለኪሎ። አምና አሁን 10 ብር 15 ብር ስንገዛ የነበረው አሁን 50 ብር ግብታል የተባለ ነው። በርበሬ በጣም ተወደዋል። 300 ብር እንደውም አሁን ያው በዚህ ሰሞኑን አለየኩም እንጂ በጣም አዛባሪያም ሊሆን ይችላል። ለኪሎ 300 ብርና አዛባሪ ሆኗል። እና እንደዛ እየሆነ ስለሆነ በቃ ከብዷል አሁን
ይግዛው። የጦርነቱ ሁኔታ በእያንዳንዱ ወጣት ደጃፍ ማንኳኳቱም ወላጆችን ጭምር እያሳሰበ ነው ሲል ይገልጻል።
የአስቸኳይ ጊዜ አዋጅ ያው አሁን ዝም ብሎ ተነስቶ ስልጠና ሳይሰለጥኑ ስለሆነ በአስቸኳይ ጊዜ አዋጅ ልኬድ የሚችለው ያን አሁን በጣም ከባድ ነው። ያለምንም ልምድ ሄዶ ጦርነት መግባት ደግሞ በጣም ይከብዳል እና ያን በጣም አስቸጋሪ ነው የሚሆነው። አሁን ይህ ስጋት ነው ለሁሉም ወጣት በተለይ በብርግር ሄዶ መግባት በጣም ይከብዳል። ከጥቅሙ ይልቅ ጉዳት ነው የሚያመዝነው። ብዙ ሰው ሊሞት ይችላል። ያን ነው ይከብዳል። ምክንያቱም አንደኛ ቤተሰብ የሚያግዝ ነው አሁን አብዛኛው ያለው እዛ ከሄዱ ቤተሰብ ማገዝ ይቀራል። ህይወትም እስከ ማጣት ይደርሳል ብሎ ስለሚያስቡ ቤተሰብ በቃ እነሱም ከወጣት በበለጠ ደግሞ ለራባት ቤተሰብ በጣም ችግር ውስጥ ነው ያሉት። በጣም ያስባሉ በየቀኑ እየደወሉ እንዴት ነው ምናምን የሚሉት።
ሌላዋ የአዲስ አበባ ዩኒቨርሲቲ የአራተኛ ዓመት የህግ ተማሪ የሆነችው በጸሎት ከፈለኝ የኑሮ ውድነት እንዲሁም ሌሎች ጫናዎች ቢኖሩም በአሁን ሰዓት በተለይም በሰሜኑ የሀገሪቱ ክፍል ሰላም በማጣት ውስጥ የሚሰቃዩ ዜጎች በመኖራቸው እሷ እለት እለት በሰላም ወጥታ መመለሷን ከነሱ ጋር በማነጻጸር የሰላም ዋጋዋ ከፍተኛ መሆኑን ትናገራለች።
በጦርነቱ ምክንያት የኑሮ ውድነት በጣም እየናረ ነው ያለው እና ይህ ደግሞ ያው ሁሉም የሀገሪቷ ክፍል ላይ ነው እየታየ ያለው ማለት። ስለዚህ እንደ ማንኛውም ሰው ከዛሬ ነገ ደግሞ የባሰ ነገር ነው ሁሉ እየመጣ ያለው። ምንም አይነት ነገር ለመግዛት ለመገበያየትም ዋጋ በጣም እየናረ ሲመጣ ያስጨንቃል። እንዴት ነው መቀጠል የሚቻለው የሚለው ነገር ማለት ነው። ግን ያኔ ደግሞ የሚሰማኝ ከጫናው በላይ ደግሞ አዲስ አበባ ውስጥ እንደዚህ ከተማ ላይ ራሱ ወጥቶ መግባት መቻል፣ በሰላም ወጥቶ መግባት መቻል በጣም ትልቅ ፕሪቪሌጅ እንደሆነ ይሰማኛል። ምክንያቱም ይህንን ማድረግ የማይችሉ ብዙ ሰዎች ስላሉ አሁን ሀገሪቷ ውስጥ ባለው ሁኔታ ምክንያት ማለት ነው። አሁን በጦርነቱ አካባቢ ያሉ እንደ መቀሌ፣ በአማራ አካባቢ በተለያዩ አካባቢዎች ሰዎች የተፈናቀሉ ብዙ የተገደሉ ነው። ተማሪዎች ከትምህርታቸው ገበታ ላይ ተነስተዋል። ስራቸውን ለማቋረጥ የተገደሉ ሰዎች አሉ። በብሔራቸው ምክንያት ፕሮፋይል የሚደረጉ ሰዎች አሉ እና ያ ነገር እግዚአብሔር ይመስገን በእኔም በቤተሰቤ ላይ እስካሁን አልተከሰተም። ግን በጓደኞቼ በጎረቤቶቼ የማየው ነገር በጣም ያሳዝነኛል።
በዩኒቨርሲቲ አካባቢ ያለው ድባብ ከበድ ያለ ነው ስትል የምትገልጸው በጸሎት የመፍትሄ አካል ለመሆን ምን ማድረግ እንዳለባት ባለማወቋ በስጋት ውስጥ ነው ያለሁትም ትላለች።
ያለ ብዬ የማስበው በእኔ ላይ ፐርሰናል ያለ ብዬ የማስበው ጫና ትምህርት ቤት ያው ዩኒቨርሲቲ አካባቢ ደግሞ ያስፈራል። ምክንያቱ ምንም ነገር ሲነሳ ብዙ ጊዜ ከተማሪ ነው የሚጠበቀው አይደለ? ያው ወጣቱም ብዙ የወጣቱ ያለው ትምህርት ቤቶች ዩኒቨርሲቲ ስለሆነ ማለት ያው አዲስ አበባ ዩኒቨርሲቲ ከሌሎች ዩኒቨርሲቲ ይሻላል ብዙ ጊዜ። አሁን ከዚህ በፊትም እንደዚህ አንዳንድ ብጥብጦች እንደዚህ ረብሻዎች ሲነሱ አዲስ አበባ ዩኒቨርሲቲ ብዙ የተረጋጋ ነው ከሌሎች ከምንሰማቸው ከክፍል ሀገር ካሉ ዩኒቨርሲቲዎች ማለት ነው። ግን ያለው ድባብ አሁን በክፍል ውስጥም ያለው ነገር ደግሞ እንደ ህግ ተማሪ ያው ለፖለቲካውም ለሀገር ተሆነዚህም ቅርብ ስለሆነ ያው ቴንሽኑን ፊል ታደርጊያለሽ ክላስ ካሉ ተማሪዎች አንስቶ ማለት ነው። ያ ደግሞ ያው ሪዘርቭ እንድትሆኝ ሀሳብሽን ደግሞ እንደዚህ በግልጽ እንዳትገልጂ ያደረግሻል። ግን ያው ይሄ ደግሞ ጊዜ እስኪያልፍ ድረስ ማድረግ ያለብኝ ነገር እንደሆነ ይሰማኛል። ጫና ቢኖረውም ሚስኩ ከባድ ስለሆነ ስጋቱ ከባድ ስለሆነ ማለት እንጂ ከዛ ውጭ በአዲስ ዩኒቨርሲቲ ላይ ይህን ያለ የተጋነነ ነገር እስካሁን ድረስ አላጋጠመኝም። ከዛም በላይ ደግሞ ወደፊት ስ የገበያው የስራው ማርኬት ምን ይመስላል፣ ስራ የሚባል ነገር ካለ ወይ፣ ሀገሪቷ እንዴት ነው የምትቀጥለው፣ ሀገር ውስጥ ትሆናለች ወይ የሚለው ነገር ያሳስበኛል እንደ ማንኛውም ዜጋ። ከዛም በላይ ደግሞ ያው ነገ ጠዋት ተመርቆ ወደ ስራ መግባት እንደሚፈልግ ተማሪ ማለት ነው። ያ ስጋት አለ። ግን ያው ምንም ሶሉሽኑ ኬት ማን ሊሰጠኝ እንደሚችል እኔም ሰው የሶሉሽኑ አካል መሆን ፈልግ ደግሞ ከምን መጀመር እንደሚችል ለማለቅ ከስጋቱ ጋር መቆየት ነው ማለት ነው ያለኝ አማራጭ።
በጸሎት ምንም እንኳን የአስቸኳይ ጊዜ አዋጁን በግሏ ባትስማማበትም ጠብቀው እንደነበረ ግን ትገልጻለች።
የአስገደብ ጊዜ አዋጅ ኢንስቲትዩት ኢመርጀንሲውን የሰማሁት ዛሬ ጠዋት ነው። እንደውም ጓደኞች የነበሩ የነገሩኝ እና እውነቱን ለመናገር አላስደነገጠኝ። ማለት ምናልባት የጠበቁት ነገር ስለሆነ ሊሆን ይችላል። ያው እየተባባሰ የመጣ ነገር ስለሆነ እዚህ ደረጃ ላይ ይደርሳል ብዬ ረ አስቤው ነበር እና ያስደነገጠኝ ነገር አይደለም። ግን ሁኔታ በጣም ያሳዝናል። አሁን ያለውን ነገር ለመጠበቅ በቃ ወይም ደግሞ ነገ ጠዋት እቺ ሀገር ሀገሩን እንድትቆይ ለማድረግ የተቻለውን ሁሉ ማድረግ አለበት ይያምናለሁ። የሚከተላቸውን መንገዶች ሁሉ ግዜ ባልስማማባቸው ለምን እንደተደረገ ይገባኛል።
ሌላው ስሙና ማንነቱ እንዳይገለጽ የጠየቀው ወጣት በግንባታ ስራ ላይ እንደሚገኝ ገልጾ ጦርነቱ ስራ በማቀዝቀዙ የሰራተኛ ደሞዝ መክፈል እንዳልቻሉ በመግለጽ ይሄም የሰራተኞቹንና ያጋሮቹን ቅስም እየሰበረ ነው ይላል።
እንደ ግለሰብ ያው መጀመሪያዊ ነገር ጦርነት ማንኛውንም ሰው ማፈናቀሉ መጉዳቱ የማይቀር ጉዳይ ነው። አንዳንዱ ሊሞት ይችላል። ከንግዱ ሊፈናቀል ይችላል። እኛ ንግዳችን ደክሟል፣ ኢኮኖሚው ወድቋል፣ ሰራተኛ ደሞዝ ለመክፈል በማንችልበት ደረጃ ላይ ነው እንትን የምናደርገው ያ ነው ያለው እና እየታገልን ነው ነገሮችን እንትን ለማድረግ። ስለዚህ ጦርነቱ ፎር ሹር ያው ጎቶናል።
የአራተኛ ዓመት የህግ ተማሪ የሆነችው በጸሎት እሷና ጓደኞቿ ስደትን ባያስቡትም በዩኒቨርሲቲ አካባቢ ግን ወጣቶች ስደትን እንዳማራጭ እያንሸራሸሩት መሆኑንም ገልጻ እሷ ግን ሁኔታውን እስከ መጨረሻው ለማየት መወሰኗን ትገልጻለች።
እንደዚህ አይነት ሀሳብ ያላቸውን ሰዎች አውቃለሁ። እንደዚህ አይነት ሀሳብ ካላቸው ሰዎች ጋር ተወያይቼ አውቃለሁ። በዚህ ጉዳይ ግን ሀገር ለቆ መውጣት ለእኔና በቅርቤ ላሉ ጓደኞች እንደ መፍትሄ አላየውም። እንደ መፍትሄ የሚያዩት ሰዎች ለምን እንደሚያዩት ይገባኛል። ግን አሁን ላይ አሁን በቃ ኮቪድ ከገባበት ጊዜ ጀምሮ ሀገራችን ቸኮን ዓለም ላይ የተፈጠረ ነገር እያየ ነው አደለ? ስለዚህ ከሀገሬ በወጣ የተሻለ ነገር ያጋጥመኛል ብዬ አላምን። ስለዚህ ይህ ጊዜ እስኪያልፍ ድረስ እኔ በግሌ በማምነው ወደ ፈጣሪ ከመጣለው ውጪ ያለውን ጋፋፋ ብሬ ከቤተሰቦቼ ከጓደኞቼ ከጎረቤቶቼ ጋር መጋፈጥ ነው እንጂ ምርጫ ማድረገው ሀገር ለቆ መውጣት መፍትሄ ነው ብዬ አላስ።
ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አስተያየታቸውን ያካፈሉንን ወጣቶች እናመሰግናለን። ተከታዩ ዘገባችን ደግሞ ወደ ቦረና ይወስደናል። በቦረና ዞን በተከሰተው ድርቅ ግለሰቦችና ተቋማት የተለያዩ ድጋፎች በማድረግ ላይ ይገኛሉ። በቅርቡ በማህበራዊ መገናኛ ዘዴን በመጠቀም ቅስቀሳ ያደረጉ ወጣቶች ከ5 ሚሊዮን ብር በላይ ማሰባሰባቸውን ለአሜሪካ ድምጽ ገልጸዋል። የአሰባሳቢ ኮሚቴዎች አንዱ የሆነው ኢንጂነር ጃታን ቦነያ በተሰበሰበው ገንዘብ ለዞኑ ነዋሪዎች እርዳታን በማድረስ ላይ መሆናቸውን እና የተሰበሰበው ድጋፍ መልካም መሆኑን ጠቅሶ ነዋሪዎች ግን ተጨማሪ ድጋፍ እንደሚያስፈልጋቸው ጠቁሟል። የቦረና ዞን አደጋ ስጋት ቢሮ በበኩሉ እስካሁን ከ25,000 በላይ ከብቶች በድርቁ መሞታቸውን አስታውቋል። ገልሞ ዳዊት ተጨማሪ አለው።
ወጣት ጃተኒ ቦንያ በቦረና ልክ ድርቁ እያየለ በመጣ ሰሞን ነበር ከሁለት ሰዎች ጋር ለዞኑ ነዋሪዎች ድጋፍ መሰብሰብ የጀመሩት። ከዚያም በኋላ ለዚህ ዓላማ በተከፈተው የባንክ ሂሳብ ከውጭና ከሀገር ውስጥ በርካቶች ተሳትፈው ከአምስት ሚሊዮን ኢትዮጵያ ብር በላይ ተሰብስበዋል ብለዋል።
ድጋፉን በማሰባሰብ ስራ በማህበራዊ መገናኛ ብዙሀን ብዙ ተከታዮች ያላቸውን አሳትፈን ጉዳዩ ብዙ ሰዎች ጋር እንዲደርስ አደረግን። ከዚያ በሶስት ሰዎች ማለትም በጃታን ቦንያ፣ መስከረም መንግስቱና ፍራውል ከበደ ስም ሂሳብ ከተከፈተ በኋላ ከውጭና ከሀገር ውስጥ ከ5 ሚሊዮን ብር በላይ ተሰበሰበ። በሰበሰብነው ገንዘብ ሶስት የቦረና ዞን ወረዳዎችን ለይተን ጥቅምት 20 አንስተን ዛሬ ጥቅምት 22 ይዘን የመጣነውን ድጋፍ ለነዋሪዎች እያደረስን ነው። አሁን ድጋፉን እየሰጠን ያለነው በተልተሌ፣ አሬሮ እንዲሁም በዲሎ ወረዳዎች ነው። እነኚህን ወረዳዎች ለድጋፍ የመረጥናቸው የቦረና አዛውንቶች የዞኑ አደጋ መከላከል ግብረ ኃይልና አደጋ ስጋት ቢሮ በሰጡን አቅጣጫ ነው። አሁንም በዲሎና በተልተሌ ድጋፉ ለነዋሪዎች እየተሰጠ ነው።
ጃታኒ በስምንት ቀን ተሰበሰበ ባለው 5 ሚሊዮን በላይ ብር የእህል ምግቦችና ዘይት ተገዝተው ለነዋሪዎች እየደረሱ ናቸው ይላል።
ይዘን የመጣነውን ድጋፍና የህብረተሰቡን ችግር ስናስተያይ አይገናኝም። ህዝቡ ትልቅ ችግር ውስጥ ነው ያለው፣ ምክንያቱም ሰዎች ብዙ ከብቶች ሞተውባቸዋል። ስለዚህ እየሰጠን ያለነው ድጋፍ እዚህ ግባ የሚባል አይደለም። ነገር ግን የተገነዘብ ነው ህብረተሰቡም ደስ ያለው ችግራቸው በሌላ ወገኖቻቸው ዘንድ መሰማቱ ነው። የወገኖቻቸውን አለኝታ ስላዩ ደስ ብሏቸዋል። ስለዚህ መንግስት ተጎጂዎች ተገቢ እርዳታ የሚያገኙበትን መንገድ ማመቻቸት አለበት። መስጠት የድጋፍ ሰጪ አካላት እንዲገቡ መፍቀድ እንዲሁም ራሱም ድጋፍ መስጠት መቀጠል አለበት። ዝናብ ቢዘንብ ራሱ አርብቶ አደሮች ከደረሰባቸው ጉዳት ለማንሰራራት ወራት ይፈጅባቸዋል።
አቶ ከሜ ኩሊ የተልተለ ወረዳ ነዋሪ አርብቶ አደር ናቸው። እየተሰጠ ስላለው ድጋፍ እንዲሁም ድርቁ ያደረሰባቸው ስላለው ጫና እንዲህ ይላሉ።
አሁን 150 ከብቶች ሞተውብኛል። 60 ደግሞ በድጋፍ የሚነሱ ናቸው። ከብቶቻችን አሁንም ይያለቁ ነው። ብናልብ ወተት የላቸውም፣ ለእርድም ስጋ የላቸውም። እንዲሁ ለውሻና አዋፍ ነው እየተሆን ያለ ነው። አሁን ድጋፍ ማግኘት ጀምረናል። ነገር ግን ድጋፉ በቂ አይደለም። ለከብቶቻችን የሚቀርበው ሳር እንዲሁም የምግብ እርዳታውም በቂ አይደለም። አሁን ለሰውም እየሰጋን ነው። ምክንያቱም ያሉን ከብቶች ናቸው። አሁን ወተት አይሰጡንም። እንሽጣቸው እንኳን ብንል የሚገዛንም የለም።
አቶ ከሜ መንግስት የድጋፍ ስራውን አጠናክሮ እንዲቀጥል ጠይቀዋል። አቶ ጉዮ ጨርፊ የቦርና ዞን አደጋ ስጋት ቢሮ ኃላፊ ናቸው። ድርቁ በዞኑ ከተከሰተ ወዲህ የሞቱት ከብቶች ከ25000 በላይ መድረሱን አረጋግጠዋል። አሁን አሳሳቢው ነገር ይላሉ አቶ ጉዮ፣ ከሞቱት ከብቶች ይልቅ ለሞቱ ያሉት ቁጥራቸው ከፍተኛ መሆኑ ነው ብለዋል። ለዚህም መንግስት ጥናት በማድረግ ላይ መሆኑን ገልጸዋል።
ኮርኖን ኩኑንም ፈቴናፊ ኦሪ ሚሊየን ተርጓአት ተዴቲ ላካሙ ከናም አርኪናማት እንጎሎልችኔ ዮካን ማርግ ፊኔፊ ዮካን ሞኛት አደጋ ፊኔፊ ቢሻን ፊኔፊ ኦሪ ከናም ቢዙን እንደንዳሙ።
ይህ ጥናት ለምሳሌ በዞኑ ከ7 ሚሊዮን በላይ እንስሳት እንዳሉ ይገመታል። እነኚህን ሁሉ መንግስት ሳርና ውሃ አቅርቦ ሊታደግ አይችልም። ስለዚህ በዚህ ጥናት በፊት እንዲህ አይነት ክስተት ሲኖር ምን ሲደረግ ነበር የሚለውን አንስተን የከብቶች መመገቢያ ማዕከሎች እንዲገነቡ የሚል ምክር ሐሳብ ቀርቧል። ይህም በቀበሌና በወረዳ ደረጃ ከተለየ በኋላ ካሉት ከብቶች በአሃስ ተለይተው እንዲመገቡ ይሆናል። በማህበረሰቡ እየተደረገልን ያለው ድጋፍ ጠንክሮ መቀጠል አለበት። አለበለዚያ ሊሞቱ ያሉ ከብቶችን መታደግ አስቸጋሪ ነው የሚሆነው። ለዚህ ደግሞ እየተሰራ ያለው ጥናት ወሳኝ ነው። ምክንያቱም ለምሳሌ አንድ አርብቶ አደር 100 ከብቶች ቢኖሩትና ዛሬ 100 እስር ሳር ቢሰጠው ያን ለከብቶቹ ከመገበ ነገ የሚያበላቸው ነገር ሊያጣ ይችላል። ጥናቱ በመጪው አርብ ይጠናቀቃል። ከዚያ ወደ ስራ የምንገባ ይሆናል።
ሌላው አቶ ጉዩ የተናገሩት በዞኑ ያሉ ከብቶች የአጎራባች ማህበረሰብ የግጦሽ መሬት እንዲጠቀሙ ነው። በስካውኑ ከኮንሶና ከቡርጂ ማህበረሰቦች ከ21000 ሄክታር በላይ ግጦሽ መሬት መፈቀዱን ገልጸው አስተዳደሩ ያንንም ለማስፈጸም ከአካባቢው የመንግስት ኃላፊዎች ጋር እየመከረ ነው ብለዋል። በመጨረሻም በስካውን ለ200000 በላይ አባወራዎች የእርዳታ ድጋፍ መሰጠቱን አሁን ለተከሰተውም ድርቅ ድጋፍ በመስጠት ላይ ያሉትንም አመስግነው ድርቁ አሁንም ሊራዘም ስለሚችል ለቦርና ዞን ነዋሪዎች ድጋፋቸውን ነዋሪዎች እንዲቀጥሉ ጠይቀዋል። ለአሜሪካ ድምጽ ገልሙዳዊት ከዳማ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁት ያመሸሁት ስመኝሽ የቆየ ነኝ። በፕሮግራማችን ላይ አስተያየት ካላችሁ በፌስቡክና በትዊተር የማህበራዊ ትስስር ገጾቻችን @voa አማሪክ በማለት አድርሱን። ለአሁኑ በህብስት ጥሩነህ ዜማ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።